ጤናሽትልኝ እንደምን ዋላችሁ? ይህ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 AM የአየር ስርጭት የሚተላለፍ ሳምንታዊው የቲኪ ሾው ነው። የቲኪ ሾው ሁልጊዜ እሁድ ከ4 ተኩል እስከ 5 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለለ ሳህሉ ነኝ። በዛሬ ፕሮግራማችን ሁለት አርዕስቶች እናገራለሁ። በመጀመሪያ ባለፈው ሳምንት የሚበዙት የጆርጂያ ካውንቲዎች ካሊጎኔት በስተቀር ወዴት ቆይቷል ከላከ የፕሮፐርቲ ታክስ ሜይል መደረጉን ነግረናችሁ ነበር። ገና ሳምንት ሳይሞላው የ14 ካውንቲ ለብዙ ባለቤቶች ስህተት ስላለው ስለ ስህተቱ እንነግራችኋለን። የት ቦታ ስህተት እንዳለ እንነግራችኋለን። ስለዚህ ብዙዎቻችሁ የመጣላችሁ አማውንት ስቴትመንቱ በሙሉ እንዳትከፍሉት ስህተት አለው። ሌላም ደግሞ መጨመር እንደሌለበት የሚያግድ ህግ ስላለ ስለሱ እንነግራችኋለን። ከዚያ በኋላ ደግሞ choosing a real estate agent ብዙዎች ኤጀንቶች ብሮከርስ ጥሩ ስራ ይሰራሉ፣ ጥሩ ግልጋሎት ይሰጣሉ። ግን አንዳንዴ ማታለያ ቃሎች ስላሉ አምስት የሪል ስቴት ብሮከሮች ሊነግሯችሁ የሚችሉና ስህተት እንደሆነ ቃሎቹስ ምንድናቸው? ምንድነው የሚሉት የሚለውን እገልጽላችኋለሁ። በፕሮግራሙ መሃል ጥያቄ ካላችሁ ስላለፈው ፕሮግራምም ሆነ ስለአሁኑ ፕሮግራም ለመደወል ትችላላችሁ። ቁጥራችን 404-355-8699 እንደገና ደግመዋለሁ፣ 404-355-8699። በዛሬ ማቀርበው ዘፋኝ አይዛክ ኬስ ይሆናል። አይዛክ ኬስ የጆርጂያ ተወላጅ ሲሆን እዚህ ባክሄድ ይቀመጥ ነበር ወይስ ባክሄድ ላይ ይቅርታ እና ከሞት አንድ ሁለት ሶስት ዓመት ሆኖታል። ይህ ዘፋኝ በተለይ በሰባዎቹ አዲስ አበባ ዩኒቨርሲቲ እያለው ማለት ነው ብዙ ዘፈኖች ዘፍነዋል። ከዘፈናቸው አንደኛው ዱ ዩ ቲንግ የሚል ረጅም ነው፣ በባክግራውንድም አሰማችኋለሁ። በዚያውን ጀምርና እንግዲህ ፕሮግራሙን እንቀጥላለን ማለት ነው። እሺ
እሺ ብዙን ጊዜ ቤት በመንገዛበት ጊዜ ብሮከር ያስፈልገናል ኤጀንት ያስፈልገናል ኤጀንቱ የሚሰራው ብዙ ስራዎች አሉ። አንደኛ ስለ ቤቱ ያለው ሁኔታዎች በሙሉ አጣርቶ ይሰጠናል። ህጋዊ የሆኑ ነገሮች መሟላታቸውን ያጣራልናል። በእኛም በኩል የሚቀርበውን ዶክመንትስ ማለት የኢንካማችን ጉዳይ ክሬዲቶችን ጉዳይ እንዳን ነገሮች ሊያገዘን ይችላል። የሚበዙት ሰዎች ጥሩ ስራ ይሰራሉ። ያለ ብሮከር ብቻችን ልናረጋው የምንችል ብዙ ነገርም ያለ አይመስለኝም። አንዳንዴ ግን ብሮከሮቹ ሰራተኞች እንደመሆናቸው መጠን ገንዘብ ለማረግ የተቀመጡ በመሆናቸው አንዳንዴ ጥሩ ቢመስሉንም ሊያታሉን ይችላሉ። ለምሳሌ ከሚገልጹልን ነገሮች I think I have a buyer for your house. ቤት ለመግዛት ወይም ለመሸጥ በምንፈልግበት ጊዜ ገዢ ያገኘሁል ይመስልሃል ይላሉ። ይሄ ቃል ሰፊ ቃል ነው። ገዢ ሊያገኙም ይችላሉ ሊያገኙም ይችላሉ። በ150 ለመሸጥ ያሰብነውን 30 ሺህ ብር እገዛውላ ካለኮ ገዢ ያገኘሁልም ይባላል። ስለዚህ ሁልጊዜ ገዢ ያገኘሁል በሚሉን ጊዜ ምን ያህል እንደሚገዛ በምን ያህል እንትን እንዳለ ካልጠየቅን እዚያው በማመን መቆየትም የለብንም። ምክንያቱም የምንሸጠው ገዢን ለማርካት ሳይሆን ራሳችንን ለማርካት ስለሆነ ነው። ራሳችን የምንረካበት ደግሞ የምንፈልገውን ዋጋ ስናገኝ ነው። ስለዚህ ገዢ አግኝቼልሃለሁ በሚሉን ጊዜ ብዙን ጊዜ ኤክሳይትድ መሆን የለብንም። ብዙ ጊዜ ሞራላችን ከፍ ማለት የለበትም። ሌላው የማታለያ ቃል ከሚሰጡን ብዙዎቹ አይደሉም ጥቂቶቹ We just got a great offer ምን ማለት ነው? ገዢ ተገኝቷል ኦፈርም አግኝተናል ይላሉ። ኦፈሩ ለኛ ያገለግለናል ወይስ ያገለግለንም ነው? ኦፈሩ ያለው ቀድም እንደነገርኳችሁ 150 ለመሸጥ ያሰብነውን 50 60 ሺህ ቢያገኝም እኮ ኦፈር ነው የሚባለው። ኦፈር ስላገኘሉን ሌላ ምናረገው ነገር ካለ ወይም ደሞ ሌላ ገዢ ካለ ወይም ደሞ ሌላ ብሮከር ምናቆው ካለ መጠየቅ ይኖርብናል። ለነገሩ በአንድ ጊዜ ሁለት ብሮከሮች ለማድረግ አይቻልም። የጆርጂያ ህግ ይከለክለዋል። ሌሎችም እንደሱ ነው መሰለኝ። አንዳንዴ ደግሞ ብሮከሮቹ የሁለቱም አካል ይወክላሉ። ምንድን ነው የሚሉን? እሱንም አንተንም እኔ በኩል እኮ ችግር የለኝም፣ ሁለታችሁም ወንድሞች ናችሁ፣ ሁለታችሁም አገለግላችኋለሁ። የሚበዛው ጊዜ አንድ ሰው የሁለቱን ኢንተረስት ወይም ደግሞ ፍላጎት ሊያሟላ አይችልም። ስለዚህ በምንሸጥበት ጊዜ የራሳችን ሻጭ ብሮከር መኖር አለበት፣ በምንገዛበት ጊዜ ደግሞ የራሳችን ብሮከር መኖር አለበት። አንድ ሰው ሁለቱን ሲያረግን ትንሽ ያረግታል። በህይወት ውስጥ ሁለት ተቃራኒ የሆኑ ነገሮችን ለማርካትም አይቻልም። ስለዚህ በአንድ ላይ ማረጉ ለኛ አወጣንም ብሮከሩ ሊመክረን ይችላል፣ መሆን ግን የለበትም። ሌላው ብዙዎቹ ስለ ኦፊሳቸው ብዙ ያወራሉ። አንዳንዴ የሚሉት ምንድን ነው? In my office, all agents are like a family. Well, family ሊመስሉ ይችላሉ፣ ግን ነጋዴዎች ናቸው፣ ለገንዘብ የሚሰሩ ናቸው። ስለዚህ ለገንዘብ የሚሰራ አንዳንዴ ፋሚሊነቱ ላይታይ ይችላል። ስለዚህ የገንዘብ ጥቅም ስላለበት ፋሚሊ ስላለ የቤተሰብ ጉዳይ ነው፣ እንደ ቤተሰብ ነው የሚሰሩት ብለንም ማሰብ እንደሌለብን ነው። ምክንያቱም ይሄ ብሮከር ለገንዘብ ነው የሚሰራው። አለ ብዙ የሚያገኝበትን ይወዳል፣ ጥቂት የሚያገኝበትን አይወድም። ስለዚህ ነጋዴ እንደመሆን መጠን ለገንዘብ የሚሰራ እንደመሆን መጠን ጊዜ የሚለውን ነገር ማመን የለብንም። ሌላው በተለይ በአሁኑ ጊዜ የሚያስፈልግ ነገር ነው። አምስተኛው I didn't see anything in the title report of the concern. ማለት ምን ማለት ነው? ታይትሉን አጣርቼ ምንም ችግር ያየሁ አይመስለኝም ማለት የለበትም። አይቶ የለውም ማለት ይኖርበታል። ምክንያቱም በአሁኑ ጊዜ አንዳንድ ቤቶች በምንገዛበት ጊዜ ፎርክሎዥር ሊሆን ይችላሉ። ፎርክሎዥሩ ክሊር ካት የሆነ ኦነሩ ማሳየት ይኖርበታል። ባለቤቱ ወክ አዌይ አድርገው ከሆነ ኦነሩ ወይም ባንኩ ነው ወይም ሌንደሩ ነው። ስለዚህ ሌንደሩ ለመሸጥ ዝግጁ መሆኑን ማጣራት ይኖርበታል። አይ ቲንክ የሚለው ቃል በመሬት ላይ ሊሰራ ስለማይችል ነው። እንግዲህ ተመልሼ እመጣለሁ። እንደገና እስቲ የአይዛክ ሄይስን እንቀጥልባት። እሺ ሙዚቃውን እኔ ማከረ ያለው ባክግራውንድ አርጌ ያሰማችሁ ነው። አትከክል አላርገው ይችላልው። እሺ ባለፈው ሳምንት የፕሮፐርቲ ታክስ ብዙዎች ሜትሮ አትላንታ ካውንቲዎች እንደ ተላኩ ነግረናችሁ ነበር። እንደነገርኳችሁ የጎኔት እንኳን አንድ ኤፕሪል 15 ገደማ ስለሄደ አንድ ወር ሊሆነው ነው። እዚህ ላይ በማ ያሳሰብኳችሁ ምንድነው ብዙዎቻችሁ የፕሮፐርቲ ታክስ የመጣውን ገንዘብ ለመቃወም 45 ቀን እንዳላችሁ ነበር የነገርኳችሁ። 45 ቀኑ ደብዳቤው ከተላከበት ቀን ነው የሚቆጥረው። በአሁኑ ሰሞን ገና አንድ ሳምንት ሳይሆነው የፉልቲን ካውንቲ ፕሮፐርቲ ታክስ፣ ፉልቲን ካውንቲ ትልቁ ካውንቲያችን ነው፣ ብዙ ስህተት እንዳለው ካውንቲው አምነዋል። ለአንዳንድ ግለሰብ ቤቶች የኮመርሻል ሶሊድ ዌስት which is garbage ማለት ነው መግባት የማይገባው ገብቶ ብዙ እንድትከፍሉ ስላደረገ ይህ ስህተት የት እንዳለ ነግራችኋለሁ። ይህ ስህተት ለ140,000 የሚሆኑ ኮመርሻል ያልሆኑ የግል ቤቶች ደርሷል። ስህተቱ ታውቋል። ማረሚያ ደብዳቤ ወይም ደሞ ስቴትመንት አይላከም ምክንያቱም አንደኛ የ45ቱ ቀን ዴድላይን ያራዝመዋል ማለት ደብዳቤ ከተላከ ከሆነ እንደገና ሌላ ደብዳቤ ከላከው አንድ ሳምንት ምናምን ሊፈጅባቸው ነው ስለዚህ ያ 45ቱ እንደገና ወደ 50 60 ቀን ሊሆን ነው ማለት ነው ሁለተኛው እነዚህ ረማቶች የሚያሳይ ደብዳቤ ለመላክ ካውንቲው ከ50ሺ እስከ 60ሺ ብር ወጪ ስለሚያስፈልገው 14 ካውንቲ ደግሞ አሁን ከተቸገሩት አንዱ በመሆኑ ለዚሁ እርማት ብለን በአሁኑ ጊዜ 50ሺ እና 60ሺ አናወጣም ብሏል ኮሚሽነሩ ማለት ነው። ስህተቱ የተደረገው በ14 ካውንቲ ሰራተኞች እና ሶፍትዌሩን የሰጠው ኩባንያ ታይለር ቴክኖሎጂስ ይባላል ነው። እንግዲህ ማን እንደተሳሳተው እንዴት እንደሆነ አስፈላጊም አይመስለኝም እና ስታነቡት ከታች በኩል total estimate የሚል ነገር አለ and retali county city school and state tax የሚለውን ማስቀረት ይኖርባችኋል ወደ ታች በኩል ነው የተጻፈው ግር ካላችሁ ማለት ይሄ ደብዳቤ ደርሷችሁ 14 county እዚያው ቁጥር አለ ለመደወል ይችላልላችሁ ደውላችሁ ይነግሯችኋል ሌላው አንድ አንገብጋቢ ጥያቄ የነበረው ከዚህ በፊት ወደ 2 አመት ይሆናል ካውንቲው ተከሶ ማለት ሰዎች ተቃውመው ለፍርድ ሁሉ ቀርቦ ነበር እና ኮርቱ ጥቂት ወራት አዘግይቶት ነበር ባለፈው ውሳኔ መሰረት ያላችሁ ፕሮፐርቲ ታክስ ወይም መቀነስ አለበት ወይም እንዳለው መቆየት አለበት የሚል ህግ ስላለ ሁለት ነገር ነው ወይም ይቀንሳል ከላስት ይሩ ከአምናው መቀነስ ይሆናል ወይም ደግሞ እንደ ላስት ይር መሆን አለበት የሚል የተወሰነበት ስላለ አንዳንድ ሰዎች የተጨመረባችሁ ካላችሁ ህጋዊ እንዳልሆነና መቃወም እንዳለባችሁ ነው እንግዲህ ብዙን ጊዜ የማንበብ ችግርም ሊኖረን ይችላል የት እንዳለም ላናውቀውን ይችላልን አንዳንዴም ጊዜ ልናጣን ይችላልን በተለይ ፎልተና ዲካፕ ካላችሁ ደውላችሁ ለሄሪንግ መቅረብ እንዳለባችሁ የሚያጠራጥር አይመስለኝም ጊዜ ካላችሁ አርጉ የሚጎዳችሁ ነገር የለውም ስህተት ካለ ስለሚታረም ነው ሌላም የሆምስቴድ ኤግዚምሽኑ ሌላ ስህተት ደግሞ አለበት እሱም ስለዚህ የቁጥሮች ስህተት ስላለው ደውላችሁ ብታረጋግጡ የተሻለ መንገድ መስሎ ይታየኛል ማን ነው አፒል የሚያረጋው ብንል ሁላችንም ብናረግ አይጎዳንም ምክንያቱም አንዳንድ ስህተቶች ኦሬዲ የታዩ ናቸው ደሞ ሊጨምሩብን ስለሚችሉ ነው ስለዚህ አዲስ ስቴትመንት አይላክላችሁም የተላከው ስህተት ካለው ደውላችሁ ለማረጋገጥ ትችላላችሁ ስልክ ቁጥሩ እዚህ አለ በተለይ 14 ካውንቲ ሌሎችም እንደዚህ ስቴትመንታችሁን በማየት ከአምናው ጋራ በማስተያየት ስቴትመንቱ ካላችሁ ያምናው ማለት ነው ኮምፒውተር ታረጋግታላችሁ ታወዳድሩታላችሁ ከሌላችሁ ደግሞ ካውንቲው ጋር ደውላችሁ የዘንድሮው ልዩነት ምን እንደሆነ ሊነግሯችሁ ስለሚችሉ ሽንፍና ያዘን ማለት ነው ስለዚህ 45 ቀን አለን ሁላችንም እናደርገው ነገር ይኖርብናል ዴድላይኑ እንግዲህ ወደ ጁን 21 ገደማ ይሆናል ጁን 21 በኋላ ያለው እዚያ መክፈል ብቻ ነው እንጂ ለመቃወም አንችልም ማለት ነው እስቲ እንደገና የአይዛክ ሄይስን ትንሽ ልጨምርና ላሰማችሁ Thank you. ደቂቃውን ጋብ ላርገውና በተለይ አዲስ ቤት ለምንገዛ first time home buyers ማለት ነው ብዙን ጊዜ ብዙ ጥናት አርገን ስለማንገዛው ብዙ ሟሟላት ያለብን ነገሮች ስለማናሟላ ሁሉ ጊዜ በመንገዛበት ጊዜ ብሮከሩን ነው የምናምነው። መጀመሪያ ግን ብሮከር ከማነጋገራችን በፊት ራሳችን ልናረጋው የሚገቡንን ነገሮች ትንሽ ተቀሳቅል አርግላችኋለሁ። ችን ሙዚቃ ግን በጣም ስለማወዳት እንስማት። እሺ ሁል ጊዜ ቤት በመንገዛበት ጊዜ ራሳችን ለቤት መግዛት መዘጋጀት ይኖርብናል። አንደኛ ባለፈው ጊዜ እንደነገርኳችሁ ቺኮላ ያስፈልግም። ሁል ጊዜ ቤት አለ። የቤቶች ኢንቨንቶሪ የሚሸጥ በጣም ብዙ ነው። ምርጫውም ከማንኛውም ጊዜ የበለጠ ነው። ዋጋውም ጥሩ ዋጋ ለማግኘት እንችላለን። ዛሬ ካልገዛን ለሚመጣው አመት ይጨምራል የሚል ግምታው ነው እንጂ አቅም ያለው ሊሆን አይችልም። ምክንያቱም የሚመጣውን አመት ልናውቅ ስለማንችል ነው። አንዳንዴ ኒውስ በምንሰማበት ጊዜ ሊያዋክብን ይችላሉ። ከዚህ የሚናገሩት ፐርሰንቴጅ ስለሆነ አቨሬጅ ስለሆነ አቨሬጅ ደግሞ የሚበዛው ጊዜ ከኛ ጋር ሊሄድ የማይችል ሊሆን ይችላል። ስለዚህ መጀመሪያ ቤት ለመግዛት በመናስብበት ጊዜ ገንዘቡ አለኝ ወይስ የለኝም ብለን መወሰን ይኖርብናል። ምን ማለት ነው? ካለሁበት አፓርትመንት ቤት ብገዛ ምን ያህል ከፍላለሁ? ይሄን ያህል ብከፍል ያዋጣኛል ወይስ አያዋጣኝም የሚል። ብዙዎቻችን ቤት ስንገዛ ሞርጌጅ ብቻ ይመስለናል። ሌላም ተጨማሪ ጉዳዮች አሉ። አንደኛ ሞርጌጅ አለ። ሁል ጊዜ የሚበዛው ጊዜ እየጨመረ የሚሄድ ደግሞ ፕሮፐርቲ ታክስ አለ። ፕሮፐርቲ ታክስ ሁል ጊዜ ይጨምራል። ስለዚህ የዘንድሮ ሞርጌጃችን 1000 ከሆነ ለመጣው አመት 1000 ሊሆን አይችልም። ትንሽ የኢኮኖሚው ችግር ስላለ ዋጋው ጋፕ ብሏል እንጂ ፕሮፐርቲ ታክስ ሁል ጊዜ ይጨምራል። ስለዚህ በምን ለመግዛት በመናስብበት ጊዜ በተለይ ኢንተርኔት ላይ የምንገባ ከሆነ የምንገዛውን አማውንት ካስቀመጥን በኋላ ፕሮፐርቲ ታክስ እናስገባለን። ፕሮፐርቲ ታክስ የሚበዛው ጊዜ ወደ 10% ልናደርገው እንችላለን። ግምትም ለማድረግ እንችላለን፣ ለመጠየቅም እንችላለን። በዚህ ላይ ደግሞ መርሳት የሌለብን ኢንሹራንስ አለ። ስለዚህ እነዚህ ሶስት ነገሮች ናቸው ሞርጌጅ የሚባሉት። ሞርጌጅ ስንት ነው ሲባል አንድ ሰው የሚነግረን በወር የሚከፍላትን ነው። ግን እቺ በወር የምንከፍላት ከአመት ወደ አመት እየቀየረች ትመጣለች። በተለይ ፕሮፐርቲ ታክስ እንዳሁኑ ያርገው እንጂ አንዳንዴ በጣም ጫና ያረጉብናል። ፕሮፐርቲ ታክስ ደግሞ ተቃውመን አፒል አድርገን ካልተሳካልን መክፈል ይኖርብናል። ካልተሸጠ ካውንቲው ገንዘቡ ለማስመለስ ቤቱ ለመሸጥ ይችላል የሚል ህግ አለ in every county። ለዚሁ ነው አንዳንዴ ማታ በመንዳዳመጥበት ጊዜ ይሄንን ቤት በ3000 ብር ልትገዛው ትችላለህ፣ በ5000 ብር ልትገዛው ትችላለህ፣ 1500 ብቻ ነው የጨረሰብኝ የሚሉት። እነዚህ ባለቤቶች ፕሮፐርቲ ታክስ ባለመክፈላቸው ካውንቲው በጨረታ ወይም ደግሞ ገንዘቡ ለማስመለስ ስለሚሸጠው ነው። ስለዚህ የገንዘብ ችሎታችን መጀመሪያ መገመት ይኖርብናል። ቤት ለመግዛት በመናስብበት ጊዜ መቸኮል እንደሌለብን ነው። ናሁል ጊዜ ቤት በመንገዛበት ጊዜ ደግሞ 100,000 ብቻ ካልኩሌት አድርገን ሞርጌጅ ኢንትረስቱን ካልኩሌት አድርገን ይሄ ነው ማለት ሳይሆን ፕሮፐርቲ ታክስ እዚያ ላይ መጨመር እንዳለብን፣ ኢንሹራንስ መጨመር እንዳለብን ነው። አንዳንድ ቦታዎች ደግሞ ሆም ኦነርስ አሶሲዬሽን የሚባል አለ። እሱም መኖሩና አለመኖሩም ማጠናቀቅ ይኖርብናል። አንዳንዴ ሆም ኦነርስ ኢንሹራንስ በጣም ከፍተኛ ነው። ብዙ ነው። ስለዚህ ሁልጊዜ ማየት ያለብን የሚያጋጥሙን ነገሮች በሙሉ ቢልድ አፕ ካደረግን ካወቀን በኋላ ነው። ይሄ ለማድረግ በማንችልበት ጊዜ ግን የሚያውቅ ሰው ጋር መሄድ እንዳለብን ነው። ሁልጊዜ ኢትዮጵያዊ እኔ አቃለው ማለት የለበትም። ሁልጊዜ ማድረግ ያለብን ባለሙያ ጋር መሄድ ይኖርብናል። ምክንያቱም ሁሉ ነገር ልናውቅ ስለማንችል ነው። ሌላው የኢንካም ዳኪመንታችንን በደንብ አድርገን መያዝ ይኖርብናል። እነሱ ጋር ሳንሄድ ቤቱ ገና ሳንጀምር ክሬዲታችን ደግሞ ቼክ ለማድረግ እንችላለን። እያንዳንዱ ግለሰብ በአሜሪካ ውስጥ ሁለት ጊዜ ነፃ የሆነ ክሬዲት ሪፖርት ሊያወጣ ይችላል። ይህ ክሬዲት ሪፖርት ፍሪ ክሬዲት ሪፖርት ዳት ካም የሚል ንገባና ክሬዲት ካርድ መያዝ አለብን ወይም ደግሞ ዴቢት ካርድ መያዝ አለብን። ቁጥሩን ማስገባት ይኖርብናል። አንዳንዴ 29 ሊሆን ይችላል፣ አንዳንዴ 59 ሊሆን ይችላል፣ አንዴ 39 ይሆናል። አማውንት እናስገባለን። እዚያው ላይ ግን በሁለት ወር ውስጥ ወይም በአንድ ወር ውስጥ ወይም በ45 ቀን ውስጥ ካንስል ካደረግነው ቻርጅ አትሆንም የሚል ስቴትመንት አለ። ከዚያ በኋላ ክሬዲት ሪፖርቱን አውጥተን ካተም በኋላ ደውለን ወይም ደግሞ በኢሜይል ወይም እዚያ ላይም ኦንላይን ዩዥዋሊ ግን እኔ መደወል ለማምነው ደውለን ካንስል ለማድረግ እንችላለን ማለት ነው። ስለዚህ እነዚህ ነገሮች ብቻችን ገና ብሮከሩን ሳናገኝ ሳናጣራ ይሄድ እንደሆነ አንደኛ ያለን ሁኔታ ስላልተዘጋጀንበት ብዙ ጊዜ ይፈጃል። ሁለተኛ ነገር ደግሞ በራሳችን ስራችን ስላላደረግን መመላለስ ይሆናል። እነዚህ ቅድመ ሁኔታዎች ካሟላን ግን ለብሮከሩም ቀላል ነው፣ ለእኛም ቀላል ነው፣ የምንገዛውም ለማወቅ እንችላለን። ስለዚህ ምን ለማለት ነው እንግዲህ ሁልጊዜ ቤት ለመግዛት እድል አለ። ቤት ዴድላይን የለውም። አንዳንዴ እችን ቤት ካላገኘሁ ብለን ልንነጋገር እንችላለን። ልፍ ሲሉ እልፍ ይገኛል እንደሚባለው ሁልጊዜ ጥሩ ቤት አለ። የሚያስፈልገው ጥሩ ገንዘብ አለን ወይ ለማለት ነው። እንግዲህ አንድ ሙዚቃ ላሰማችሁና ፕሮግራማችን ሊያልቅ ነው። እንግዲህ በዛሬ ፕሮግራም የነገርኳችሁ ነገሮች ምንድን ነው? አንደኛ ፎርቲን ካውንቲ ላይ ያላችሁ ሰዎች ፕሮፐርቲ ታክሳችሁ ትንሽ ስህተት ስላለው መንግስት አምነዋል። የፎርቲን ካውንቲ አድሚኒስትሬሽን ማለት ነው። 140,000 የሚሆኑ ስህተት አለ ብለዋል። እንግዲህ አጣሩና አረሙት። ሌላው የነገርኳችሁ ነገር ምንድን ነው? ቤት ለመግዛት ሁልጊዜ ዝግጅት ማድረግ እንዳለብን ነው። እንዲሁም ደግሞ ቤት ለመግዛት በምናስብበት ጊዜ አንዳንድ የሚያታልሉ ብሮከሮች ካሉ መጠንቀቅ እንዳለብን አምስቱ ውሸቶች ነግሬያችኋለሁ። በሚቀጥለው ሳምንት እንግዲህ ትንሽ ፕሮግራሙን ቀየር አድርግና በዩናይትድ ስቴትስ ውስጥ ኢንተርስቴት ሲስተሙ እንዴት ነው የተሰራው? 3 ቁጥር ምን ያሳያል? 2 ቁጥር ምን ያሳያል? ኦድ ነምበርስ ምንድናቸው? ሃይዌዎች ማለት ነው። በኢትዮጵያ ብናየው ማለት ከዛላምበሳ እስከ አዲስ አበባ ምን ያህል ጊዜ ጉዞው ለማድረግ እንችላለን? ምን ያህል ሺ ማይልስ ይሆናል የሚል ሰፋ ያለ ፕሮግራም ነግራችኋለሁ። ምክንያቱም ሳመር እየጀመረ ስለሆነ ሁላችንም አጠር ያለ ቦታ ሄደን የምናይበት ቆንጆ የሆነ ሀገር ስለሆነ በአንዳንድ ቦታ ያሉትም እነግራችኋለሁ። በዙ እስክንገናኝ ድረስ እንግዲህ መጣው ሳምንት ማለት ነው። ደህና ሁኑልኝ። ወንድማችሁ ተካ ከለለ ሳሩ ነኝ።